Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ ሚያዝያ 29 2008 ዓመተ ምህረት ፕሮግራሙን ጀመረ። ባለፉት 50 ዓመታት ውስጥ በከበዱና በተደጋጋሚ ድርቆች የተመታችው ኢትዮጵያ በዚህ ዓመት ካለፉት ሁሉ አብዝቶ ለብረታ ድርቅ ተጋልጣለች።
ኢትዮጵያ ሕዝብ ተደጋጋሚ የሆነ ድርቅ ብዙ ችግር ደርሶበታል እና እየተራበም ነው። ጥያቄው የድርቅ ጥያቄ አይደለም። ጥያቄው የኤልኒኖ ጥያቄ አይደለም። ጥያቄው የድህነት ጥያቄ ነው። ድሃ የሚያደርገው ምንድን ነው? አንደኛ የፖለቲካው ጋቨርነንስ ጥያቄ ነው። ሀገር ማስተዳደር ችሎታ፣ የሙስና ጥያቄ ነው። የመሬት ይዞታ ጥያቄ ነው። በአሁኑ ጊዜ በዓለም ውስጥ ፈጣን የኢኮኖሚ እርምጃ የምታደርጉት ከሚያደርጉ ሀገሮች አንዱ ነች ይባላል። ነገር ግን እንዴት አድርገን ነው የኢትዮጵያን ሕዝብ የገበሬ ሁኔታ መለወጥ የምንችለው የሚል ትኩረት የለም።
የኢትዮጵያ የቀድሞ የእርዳታ ማስተባበሪያና ማቋቋሚያ ኮሚሽነር ሻለቃ ዳዊት ወልደ ጊዮርጊስ ናቸው የሰማችኋቸው። በዚህ ምሽት ፕሮግራማችን ይቀርባሉ። የሙዚቃ ቃናም አለን። ብርሃን ኃይሉ ፕሮግራሙን ትመራለች። የማስተናግዳችሁ ሰሎሞን አባተ ነኝ። እንደምናመሻችሁ ክቡራትና ክቡራን፣ እስከ ምሽቱ አራት ሰዓት አብራችሁን ቆዩ። አሁን የሰዓቱን የዓለም ዜና እናሰማችሁ። በደቡብ ኦሮሚያ ቦረና ዞን ውስጥ ትናንት ምሽት በደረሰ የመኪና አደጋ ቢያንስ የ13 ሰው ሕይወት መጥፋቱን የሆስፒታል ምንጮች አስታወቁ። አደጋው የደረሰው አንድ መለስተኛ የሕዝብ ማመላለሻ አውቶቡስ ከልክ በላይ አሳፍሮ በሜጋ ወረዳ ውስጥ ካለችው የአርብ ገበያ ከሚቆምባት ዱቡሉቂ ከተማ ወደ ጎብሶ የገጠር ከተማ ቀበሌ ሲያመራ ቀርሳ ቦሩ ላይ በመገልበጡ መሆኑን የአካባቢው ምንጮች ለኦሮምኛ ዝግጅት ክፍላችን ባልደረባ ለሶራ ሀለኬ ነግረውታል። በአደጋው የአካል ጉዳት የደረሰበት ብዙ ሰው ወደ ያቤሎ ሆስፒታልና በአካባቢው ወዳሉ የጤና ተቋማት መወሰዱ ተገልጿል። ተጨማሪ መረጃ ከተገኘ በማጠቃለያው ይዤ መለሳለሁ። የናይጄሪያ ወታደሮች በአማጺው ጽንፈኛ የሁከት ቡድን ቦኮ ሐራም ላይ አዲስ ወታደራዊ ጥቃት ከፈቱ። የጥቃቱ ዓላማ በቡድኑ ላይ ጫና ለማብዛትና ጠልፎ የያዛቸውን ሲቪሎች ለማስለቀቅ መሆኑን የሀገሪቱ ወታደራዊ ቃል አቀባይ ኮሎኔል ሳኒ ኩሳ ሼካ ኡስማን ለቪኦኤ ገልጸዋል። በሌላ በኩል ደግሞ ዩናይትድ ስቴትስ ቦኮ ሐራምን ለመውጋት የሚረዱ 12 A29 ቀላል ተዋጊ ጀቶችን ለናይጄሪያ ለመሸጥ እያሰበች መሆኗ ተዘግቧል። የቀድሞው ፕሬዚደንት ጉድላክ ጆናታን አስተዳደር በሲቪሎች ላይ ጥቃት ይፈጽማል በማለት ዋሽንግተን ለናይጄሪያ የጦር መሳሪያ መሸጥ አቁማ እንደነበር ተገልጿል። በሶሪያዊቱ ከተማ አሌፖ ላይ ለ72 ሰዓታት የሚዘልቅ ተኩስ የማቆም ስምምነት መደረሱ ለከተማይቱ ነዋሪዎች መጠነኛ እፎይታ ማስገኘቱ እየተነገረ ነው። በተገኘችው መስኮት የተፈናቀሉ ቤተሰቦች እየተመለሱ መሆኑ፣ ትምህርት ቤቶች መከፈታቸውና ሱቆችና መደብሮች አገልግሎት መስጠት መጀመራቸው ታውቋል። እንግሊዝ ውስጥ የሌበር ፓርቲው አባል የሆኑት ሳዲቅ ካን ለለንደን ከንቲባነት መመረጣቸው ቁጥራቸው 3 ሚሊዮን ለሚሆን የእንግሊዝ ሙስሊሞች ጊዜው እየተለወጠ መሆኑን እንደሚጠቁም እየተሰማ ነው። በዓመታዊው የአዲስ ዓለም አቀፍ የፊልም ፌስቲቫል ስር አዲስ አበባ ላይ እየተካሄደ ባለው የዘጋቢ ፊልሞች ትርኢት ዛሬ በአሜሪካ የፊልም ሰሪዎችና ዳይሬክተሮች ፊልም ቀን ሆኖ ውሏል። የዘንድሮው 10ኛው ፌስቲቫል የከትናንት በስቲያው ረቡዕ ሚያዝያ 26 2008 ዓ.ም የተጀመረ ሲሆን ነገ እሁድ እንደሚጠናቀቅ ታውቋል። የፌስቲቫሉ አዘጋጅ ኢኒሽቲቭ አፍሪካ የሚባለው ድርጅት እንደሆነ ይታወቃል። እስክንድር ፍሬው ተጨማሪ አለው ከአዲስ አበባ።
ድርቅ ያስከተለውን የምግብ እጥረትና የአካባቢ መራቆት ተከትሎ በሐመርና በዳሰነች ብሔረሰቦች መካከል የነበረን ግጭት የሚዳሰሰው ፊልም አሁን ማምሻውን ከታዩት ውስጥ ነው። በጆይል ሎረንስ ዳይሬክተርነት ከተሰራው ፊልም አዘጋጆች አንዱ አንተነህ እንዳለ ፊልሙ የተጀመረው ቀደም ብሎ እንደሆነ ይናገራል።
እኛ ያው የጀመርነው ወይ እንደዚህ ድራውቱ ምናምን ሳይኖር በፊት ነው የተጀመረው ስራው። አሁን የተጀመረ አይደለም፣ ቆየ ነው። እንደነገርኩ የዛሬ 3 4 ዓመት የተጀመረ ስራ ነው እንጂ ድራውቱ ጋር ምንም ኮኔክት የሚያደርገው ነገር የለም። ስለዚህ የተገናኘ ነገር አለ ከዛ ጋር። ያው እንዳጋጣሚ አሁን ባለው ከረንት ሲቹዌሽን ላይ ይሄን ፊልሙ ስታይ እንደዛው ነው እንጂ ከዛ ጋር ምንም የሚያገናኘው ነገር የለም። ወር ደሞ እዛ ላይ ፎከስ አድርገናል እየሰራን ነው።
እለቱ የአሜሪካ ፊልም ቀን ሆኖ የዋለው በ10ኛው አዲስ ኢንተርናሽናል ፊልም ፌስቲቫል ስር ነው። ከፌስቲቫሉ አዘጋጆች ጋር መስራታቸው ፈቃድ ያገኙባቸውን ወቅታዊ የአሜሪካ ዘጋቢ ወይም ዶክመንተሪ ፊልሞች ለማቅረብ እንዳስቻላቸው በአዲስ አበባው ኤምባሲ የባህል ክፍል ኃላፊ የሆኑት ለርንድ ዲስ ተናግረዋል። የአዲስ አበባ ኢንተርናሽናል ፊልም ፌስቲቫል በዶክመንተሪ ወይም በዘጋቢ ፊልሞች ላይ ያተኩራል። ባለፉት 9 ወራት ደግሞ የዩናይትድ ስቴትስ ኤምባሲም ዶክመንተሪ ፊልሞችን በማስተዋወቅ ላይ ያተኩራል። 60 የሚሆኑ ወቅታዊ የአሜሪካ ፊልሞችን ለማሳየት ለኤምባሲው ፈቃድ በሰጠው የአሜሪካ ፊልም ፕሮግራም ስር ልክ እንደኛ ሁሉ በዘጋቢ ፊልሞች ላይ ስለሚያተኩረው ስለዚህ ፊልም ፌስቲቫል ስንረዳ ጥሩ የጋራ ስራ እንደሚሆን አሰብን ነው ያሉት። በነገው ዕለት በሚጠናቀቀው 10ኛው የአዲስ ኢንተርናሽናል ፊልም ፌስቲቫል ከ60 በላይ ዘጋቢ ፊልሞች እንደሚቀርቡ ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድርን። ካናዳ ውስጥ ለመቶ ሺህ የሚሆን ሰው መፈናቀል ምክንያት የሆነውን እሳት ለማጥፋት ረጅም ጊዜ ሊፈጅ እንደሚችል እየተነገረ ነው። ከተቀጣጠለ ወዲህ እሳቱ በእጥፍ እያደገ መምጣቱ እየተነገረ ነው። ለቀሪ ዝግጅቶች አብራችሁን ቆዩ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርትዝ በ22 ሜትር ባንድ በ13860 ኪሎ ኸርትዝ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ሚያዝያ 28 2008 ዓመተ ምህረት ምሽት ፕሮግራም ነው። አሁን ለምሽቱ የመጀመሪያ ወደ ሆነው ዝግጅት እንሸጋገር። ሻለቃ ዳዊት ወልደ ጊዮርጊስ ሐረር ጦር አካዳሚ ገብተው የመቶልቅና ያዙ። ከዚያም በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ሕግ ከተማሩ በኋላ ሻለቃ እንደሆኑ አጫውተውናል። ይህ ነው የመለዮ ማዕረጋቸው ታሪክ። የዛሬው ወጋችን አስተዳደጋቸው፣ የትምህርት ቤት ሕይወታቸው ወይም የሕይወታቸው ታሪክ አይደለም። ያ ለሌላ ጊዜ ቆየን። ዛሬ ይበልጥ በሚታወቁበት በእርዳታ ማስተባበሪያና ማቋቋሚያ ኮሚሽን አገልግሎታቸው ዙሪያ እንነጋገራለን። በአሁኑ ወቅት ኢትዮጵያ ውስጥ ድርቅ መከሰቱ፣ በሚሊዮኖች የሚቆጠሩ ኢትዮጵያውያን ለበረታ የምግብ እጥረት መጋለጣቸው፣ ድርቁም አስጊና አሳሳቢ ደረጃ ላይ መድረሱ በዓለም አቀፍ ለጋሾችም በኢትዮጵያ ባለሥልጣናትም ሲነገር ቆይቷል። ከሻለቃ ዳዊት ጋር በዚህ ምሽት የሚደረገው ውይይት ሰፊ ትኩረት ያደረገው በዘንድሮው ድርቅና ረሃብ እንዲሁም በመፍትሔ ሐሳቦች ላይ ነው። ያወያያቸው አዲሱ አበበ ነው። ለመሆኑ ሻለቃ ዳዊት ወልደ ጊዮርጊስ የት ነው ያሉት? ምንስ እየሠሩ ነው?
ባለፉት 3 ዓመት ተኩል ውስጥ የምሰራቸው ስራ ትንሽ የምርምር ስራ ነው የምሰራው። አፍሪካ ውስጥ መሰረቴ እዚህ ከኢትዮጵያ ከወጣ በኋላ አሜሪካን ነው ቤት የምለውም እዚህ አሜሪካ ነው። ነገር ግን የምሰራው ከአፍሪካ ነው እና ስራዬ በአሁኑ ጊዜ የአፍሪካን ችግር ብዬ የምመለከተው እኔም ብዙዎች ከኔ ጋር የሚሰሩም ሰዎችም ብዙዎችም ጽሁፎች እንደሚያንጸፋርቁት የአፍሪካ ችግር በአሁኑ ጊዜ የጸጥታ ችግር ነው። በተለይ ሁለት ድንበር ዘለል የሆኑ ጸጥታ ችግሮችና ሽብርተኛነት ነው በአፍሪካ ውስጥ ጎልቶ የሚታየውና ያለውን የልማት እንቅስቃሴም ሆነ ለአንድነትም የሚደረገውን ትግል የሚያደፈርሰው እነዚህ ሁለቱ ስለሆኑ እነዚህ ሁለቱ ላይ ያተኮረ ምርምር ነው ማድረገው ለአፍሪካ በጠቅላላው ለአንድ ሀገር ሳይሆን ለአፍሪካ በጠቅላላው
አንዳንድ የአፍሪካ ሀገር መሪዎችን ያማክራሉም የሚል ነገር ሰምቻለሁ።
13 አፍሪካ ሀገር የ13 ሀገር መንግስታት አማካሪ ነበርኩ። በጦርነትና በድርቅና በተመሳሳይ ችግር ላይ ያሉን የአንድ አገር ህዝቦች እንዴት አድርጎ ነው መርዳት የሚቻለው? እንዴት አድርጎ ነው እርዳታ ማሰባሰብ የሚቻለው? እንዴት ያለ መዋቅር ነው መንግስት ማቋቋም ያለበት? እንዴት ያለ ህግ ነው? እንዴት ያለ ፖሊሲ ነው መንግስት ማቋቋም ያለበት ህዝቡን ለመርዳት የሚለውን በዛ አኳያ ሳማክር ከብዙ መንግስታት ጋር ሰርቻለሁኝ። አንዳንድ ቦታ ደግሞ በተፈጥሮ የክላይሜት ቼንጅ በሚባለው የሱን የሳይንቲፊክ ሁኔታውን ሳይሆን በጠቅላላው በመዋቅር ዘንድ ምን አይነት ዝግጁነት አለው አፍሪካ? ምን አይነት ዝግጅት አለ? የክላይሜት ቼንጅ በአንድ አገር ውስጥ የሚያመጣውን ችግር ያንን ለመቋቋም መንግስታት ምን አይነት ዝግጅት አድርገዋል የሚለውንም አማክሬያለሁ።
አሁን የሚሰሩት የስትራቴጂክ ጥናት ያደርጋሉና ይሄ ስትራቴጂካዊ ጥናት እንደውም ቢሮውን አንድ ደቡብ አፍሪካ እንደከፈቱ ደግሞ በቅርቡ ዋሽንግተን እንደሚከፍቱ እንዲህ ሰምቻለሁ። ከእርሶ እውነተኛውን ነገር ልስማና ከበዛ የተያዘ ጥያቄ እናነሳለን። ምንድን ነው እሱ?
እሱ በአሁኑ ጊዜ ቢሮው የተቋቋመው ምርምር ድርጅቱ እኔና ብዙ የአፍሪካ አዋቂዎች ያሉበት ቀድሞም የአፍሪካ መሪዎች የነበሩ ሰዎች ያሉበት ነው። እኔ ነኝ ያቋቋምኩት። ነገር ግን እዚህ አካባቢ የተሰባሰቡ በዚህ ዙሪያ የተሰባሰቡ አላማውንም ያመኑበት ብዙ አዋቂዎች ስላሉ ከእነሱ ጋር ነው የምሰራው። አሁን ቢሮ ያቋቋምነው አሜሪካን ሀገር ድርጅቱ እዚህ የተመሰረተው የተፈጠረው እዚህ ነው። ደግሞ ሌላውም ድርጅት አሁን ናሚቢያ ተመዝግቧል፣ ኮንጎ ተመዝግቧል፣ ናይጄሪያም እየሰራ ነው፣ ታንዛኒያም እየሰራ ነው። ሌሎችም አፍሪካ ሀገሮች ውስጥ እንደዚህ እያቋቋምን በተቻለ መጠን ቅርንጫፍ ጽሕፈት ቤቶች እያቋቋምን እዛው ያሉ አገር ውስጥ ያሉ ህዝቦች፣ አዋቂዎች አገር ውስጥ ስላለው ጥናት እያጠኑ በጥቅሉ በአፍሪካ ኮንቴክስት ውስጥ በአፍሪካ በአህጉራዊ ክልል ውስጥ ያ ችግር እንዴት ያንጸባረቃል፣ ምን ይመስላል የሚለውን ጠባው ላይ እንመራመራለን።
ተጨባጭ ነገር አለ? በኢትዮጵያን በተመለከተ የተደረገ ምርምርና
የለም። ኢትዮጵያን ራሱን የተመለከተ ሳይሆን በአካባቢው ያለው ኢትዮጵያው አካባቢ ያለው ከቀይ ባህር ባሻገር በሰሜን የመን ያለው ሁኔታ፣ በምስራቅ በኩል በሶማሊያ ያለው ሁኔታ፣ በሱዳን ያለው ሁኔታ፣ በሰሜን ደግሞ ግብጽ ያለው ሁኔታ፣ በሴንትራል አፍሪካ ያለው በደቡብ ሱዳን ያለው ሁኔታ እና በኬንያ ያለው ሁኔታ እንዴት አድርጎ ነው የኢትዮጵያን ሁኔታ የሚነካው? እንዴት መያያዝ ይችላል? የሁለቱ ጸጥታ ሁኔታዎች እንዴት መያያዝ ይችላል የሚለው ነገር እንመራመር። እርግጥም የተያያዘ ነገር ነው። ምክንያቱም የአንዱ የጸጥታ ሁኔታ የአንድ ሀገር በአንድ ሀገር ክልል ብቻ የሚወሰን አይደለም። እነዛን አያይዘን እናቀርባለን።
ቀደም ሲል ድርቅ የሚል ነገር አንስተዋል። በዚህ በምርምር ስራ አኳያ ያን ካነሱ እኔም ወደ ቀደመ የመጀመሪያ ከአሜሪካ እንደተመለሱ ወደ ጀመሩት የእርዳታ ማስተባበሪያና ማቋቋሚያ ኮሚሽን ልውሰዶት። መጀመሪያ ይሄ ኮሚሽን የእርዳታ ማስተባበርና ማቋቋሚያ ኮሚሽን ተብሎ እርስዎም ኮሚሽነር ሆነው ሰርተዋል። በኋላ በኢህአደግ ጊዜ የግብርና መስሪያ ቤት ስር ሆኖ አደጋ መከላከልና ዝግጁነት ተባለ፣ ኮሚሽን የሚለው ቀረ። አሁን እንደገና ደግሞ አሁንም በኢህአደግ የአደጋ ቅነሳ ስራ አመራር ኮሚሽን ሆኖ ኮሚሽነር ተሰይሞለት፣ እንደውም ኮሚሽነሩ ተጠሪነታቸው ለጠቅላይ ሚኒስትሩ ሆኗል። አሁን ጥያቄ መጀመሪያስ የእርዳታ ማስተባበሪያና ማቋቋሚያ ኮሚሽን በኮሚሽንነት ደረጃ መቀጠል ይገባው ነበረ፣ ችግሩን ድርቁን ለመቅረፍ ለሚሰራው ስራ። እንደገና አደጋ እና ዝግጁነት ተብሎ ተቀየረ። ወትሮስ ለምን ኮሚሽን ሆኖ አልቆየም የሚሉ ሰዎች አሉ። እዚህ ላይ እርስዎ አስተያየት ምንድን ነው?
ጥሩ ጥያቄ ነው። 66 ዓመተ ምህረት በነበረው ንቅናቄ እንደሚታወቀው አንዱም የቀዳማዊ ኃይለ ሥላሴን ስርዓት እንዲገረሰስ ምክንያት ከሆኑት ጉዳዮች አንዱ ድርቁ ነው። በዛን ጊዜ የእርዳታ ማስተባበሪያና ማቋቋሚያ ኮሚሽን ተብሎ ተመሰረተ፣ በአቶ ሽመልስ አዱኛ የሚመራ። ያ ድርጅት ሲቋቋም የመጀመሪያ በአፍሪካ ውስጥ ተመሳሳይ የሌለው ድርጅት ነበር። ለሂውማኒቴሪያን፣ ለሰብአዊ ስራዎች፣ የአገርን ህዝብ የተፈናቀሉና በችግር ላይ የወደቁ ህዝቦችን ለመርዳት የተቋቋመ ድርጅት በዛ ብቻ ስፔሻላይዝ የሚያደርግ በዛ ላይ ብቻ አተኩሮ ብዙ አዋቂዎችን አሰባስቦ የሚሰራ ድርጅት ነበረ። አፍሪካ ውስጥ ብዙ የተመሰገነ ነበር፣ በዓለም ውስጥም የተመሰገነ ነበረ። እና ያንንም በጊዜው የነበረውን ሁኔታም በሚገባ ለመቋቋም የተቻለው በዛ ምክንያት ነው። እንደገና ይሄ እየተደራጀ ሄዶ እየከበረ ሄዶ በልምድ እየከበረ ሄዶ በፈረንጆች አቆጣጠር በ83 በ84 ዓመተ ምህረት በተከሰተው ችግር ላይ ትልቅ ሚና የተጫወተው ያንንም ሁሉ ህዝብ በከባድ ሁኔታ ውስጥ በከባድ የፖለቲካ ሁኔታ ውስጥ በዓለም በሞላ አሰራይቶ ዜናውን እርዳታ ሰብስቦ ያንን እርዳታ አምጥቶ ለህዝብ አከፋፍሎ በሚሊዮን ከሚሊዮን በላይ ለሚሆኑ ወገኖቻችን ከሚሊዮን ከ10 ሚሊዮን በላይ ለሚሆኑ ወገኖቻችን እርዳታ አከፋፍሎ ብዙ ህይወት ያዳነ ድርጅቱ ነው። ድርጅቱ በአፍሪካስ ወደረ የሌለው ነው። ከዛ በኋላ ነው ያንዳንዱ አፍሪካ ሀገር ተመሳሳይ ድርጅት ማቋቋም የጀመረው። ከዛ በኋላ
እንደ ኢትዮጵያ አይደለም
እንደ ኢትዮጵያ ነው። እኔ ከሀገር ቤት ከወጣሁ በኋላ ቀደም ያልኩ 13 ክፍለ ሀገር ስሰራ 13ቱም ሀገር ውስጥ የሰራሁት ይሄንን አይነት ተመሳሳይ ድርጅት እንዲያቋቁም እንዴት ነው እዛ የሆነው እንዴት ነው ይሳካላችሁ ተብሎ ተቋቋመ።
እየጠየቁት
በዓለም ባንክም በተባበሩት መንግስታትም እየጠየቁኝ የሰራሁት እሱን ነገር ነው። እና አሁን በአፍሪካ ውስጥ እና በዓለም ውስጥ በዓለም ውስጥ የአደጋ መከላከያ ድርጅት የሌለው ማንም አገር የለም። እንደ እርዳታ ማስተባበሪያ ለመቋቋም ኮሚሽን ማን ሁሉም አላቸው። አስፈላጊ ነው። በዚህ ሀገር በአሜሪካን ሀገር ፊማ ፌዴራል ኢመርጀንሲ ማኔጅመንት ኤጀንሲ ዲሳስተር ብቻ ነው የሚሰራው። ግን ወያኔ ሲገባ ይሄንን ብዙ ልምድ ያካበተ በብዙ ዓለም ህብረተሰብ የተመሰገነውን ድርጅት አፈረሰው። ሲያፈርሰው እሱ የተመለከተው ምንድን ነው? ከቀድሞ መንግስት ጋር የተያያዘ ከአቶ ሽመልስ ጋር ወይ ከኔ ጋር ከማይወዳቸው ሰዎች ጋር የተያያዘ በመሆኑ አጠፉት። አሁን ያ መጥፋቱ ሁኔታዎችን ቀድሞ ማስጠንቀቂያ አለው ኤርሊ ዋርኒንግ የሚባል በቅድሚያ አደጋ ከመምጣቱ በፊት መተንበይ የሚችል መናገር የሚችል ተቋም አለ። የመጀመሪያው በአፍሪካ ውስጥ የመጀመሪያው ነው። ይህንንም ሆነ የኦፐሬሽኑ ክፍል አጠፉት። ሲያጠፉት ያው መልስ መስጠትና ለህዝብ እርዳታ ለማቅረብ ለመሰብሰብ በነጻነት እንደዚህ ያለ ማዕከላዊ መንግስት ሆኖ ሁሉ ነገር የሚቆጣጠር ማዕከላዊ መንግስት ሆኖ ነገር ግን በነጻነት መስራት የሚችል ነጻነትን በፍጹም ባይሆንም በመጠነኛ ነጻነት መስራት የሚችል የኢትዮጵያ አየር መንገድና እርዳታ ማስተባበሪያ ነበረ። ስለዚህ ነው በዓለም በሞላ እየሄደ እውነቱን ነግረን ሀቁን ነግረን በቪዲዮም እያሳየን ስጡን። አለሀፍረት ማፈር የለብንም። የሰው ህይወት ለማዳን ማፈር አይቻልም። የሰው ህይወት ለማዳን ኩራት አይቻልም። በራሳችን ኩራት ከተዋጥን የህዝብ ህይወት ያልፋል። ስለዚህ ያንን ኩራት መስዋዕትነት አድርገን ያለውን ሀቅ ለዓለም ህብረተሰብ በማሳየት በማስረዳት እርዳታ ሰብስበን እንደምታውቀው ብዙ እርዳታ መሰብሰብ ተችሏል። መንግስት በደርግ ጊዜ መንግስቱ ኃይለማርያም በተለይ እሱ ይህንን ባይወደውም ብዙ እርዳታ መስጠት ተቻለ። ያ ያልሆነበት አንዱ ምክንያት በአሁኑ ጊዜ ያለው መንግስት የአሁኑ መንግስት ይሄንን ድርጅት በማፍረሱ ምክንያት ነው።
አሁን በኮሚሽነር ስር ሆኗል። ግን አሁን
እንግዲህ የድሮውን ልምድ ካበቱ ሰዎችን ካሰባሰቡና
እና በዛው ይቀጥላል።
በዛው ከቀጠለ አዎ እሱ ነው እንግዲህ።
በአሁኑ ሰዓት እየተወያየን ባለንበት ሰዓት ኢትዮጵያ ውስጥ ብዙ ህዝብ እየተራበ ድርቅም አገሪቱን እያጠቃ ነው እና ያንን ነገር ቢከተሉ ውጤቱ ምን ይሆን ነበር የሚለውን በኋላ አመጣለሁ። ግን አንድ እዚሁ እርዳታ ማስተባበሪያ በ1976-77 ኮሚሽነር ነበሩና ያኔ አልሰራሁም እንዲህ ባረግ ኖሮ ብለው የሚቆጨው ነገር አለ? ያኔስ ማድረግ የሚገባውን አድርገዋል? አስቸጋሪ
በእርዳታ ማስተባበሪያና ማቋቋሚያ ኮሚሽን ሆኖ ለመስራት በዛ ጊዜ በጣም አስቸጋሪ ነበረ። ምክንያቱም ወደ 10 ሚሊዮን ህዝብ መራቡን መቸገሩን ካልተረዳ በስተቀር በረሃብ እንደሚያልቅ እንረዳለን። ፋክቱና ሀቁ መሬቱ ላይ ያለው ይህን የሚያስረዳ ነው የሚያሳየን ይህን ነው። ነገር ግን የኢትዮጵያ መንግስት ደግሞ ያንን የሚፈለገውን ነገር ማቅረብ እንደማይችል አቅም እንደሌለው እንረዳለን። ይሄ ካልሆነ አማራጩ የግድ እርዳታ መጠየቅ ነው። እርዳታ ሊሰጡ የሚችሉ እነማን ናቸው ስንል ደግሞ ምዕራቡ ዓለም ብቻ ሆኖ ተገኘ። በዛን ጊዜ ደግሞ እንደምታውቀው በምዕራቡ ዓለም ኢምፔሪያሊስቶች ናቸው፣ እነዚህኛን ለማጥፋት የተዘጋጁ ኃይሎች ናቸው፣ ካፒታሊስቶች ናቸው፣ ሰው በላ ናቸው ብሎ ስለሚነገር፣ በአንድ በኩል ደግሞ መንግስት ራሱ ተፈጥሮን በቁጥጥራችን ስር አድርገናል፣ ተፈጥሮ ቻሌንጅ አያደርገንም፣ ተፈጥሮ አያስቸግረንም፣ እንቆጣጠረዋለን የሚልም ፍከራ ስላለ በሁለቱ ምክንያቶች ችግራችንን ለህብረተሰቡ ለማቅረብ ነጻነታችን የተወሰነ ነበረ።
አንድ ቁጭ
ደግሞ በሶቪየት ዩኒየን የሚያቀርቡ መሳሪያ ነው እንጂ እህል አያቀርቡም። ምዕራቡ ዓለም በማቀረብንበት ጊዜ ምዕራቡ ዓለም መለሰ፣ ያውም እየተቸገረ፣ ያውም ደግሞ ይሄ ከሚያወግዘን ስርዓት ላይ ለሚያወግዘን ስርዓት በየጊዜው የእኛን ለሚሰድበን ስርዓት እንዴት አድርገን እርዳታ እንሰጣለን እያለ ግን የህሊናችን ጉዳይ ስለሆነ ህብረተሰቡም ደግሞ ፕሬሽር ስላደረገባቸው ተጽዕኖ ስላደረገባቸው የእንግሊዝ መንግስት፣ የአውሮፓ መንግስት፣ የአሜሪካ መንግስት ማዕት እርዳታ አቀረበ። ትልቁ ችግር ምንድን ነው? እንዴት አድርጎ ይህንን ሚዛን ጠብቆ ለመንግስት ማሳወቅ ይቻላል? ይሄ ከባዱ ችግር ይሄ ነበር። ይሄ ችግር ስለሆነ የምንችለውን ያህል በሙሉ ነጻነት እርዳታ ላንሰበስብ ችለን ይሆናል። ነገር ግን ሁኔታው የሚፈቅደውን ያህል ብዙ እርዳታ አምጥተናል። ያው እንደምታውቁት የነ ማይክል ጃክሰን ዊ አር ዘ ወርልድ የሚለው እኛ እነሱ አሜሪካኖች ናቸው ያደረጉት። እኔ ተጠርቼ በስልክ አነጋግረውኝ እነ ዘፋኞቹ እንዴት እናርገው እንዴት እናርገው ብሎ ሆሊውድ ይህንን መዝሙር ዘምሮ ዓለም ህብረተሰብን በቀጥታ ገንዘብ ባይሆንም በመዝሙሩ አማካይነት የዓለም ህብረተሰብ ተነሳሳ። በእንግሊዝ በኩል ደግሞ በቦብ ጊልዶፍ የሚመራው የአይ አይሪሽ ዘፋኝ በሱ ምክንያት ደግሞ ዱዜኖስ ክርስማስ የሚለውን ዘፈ በመዘፈኑ በዛ ምክንያት ዓለም ስለ ኢትዮጵያ ችግር አወቀ። የማይታመን ከሁለተኛው ዓለም ጦርነት በመለስ ታይቶ የማይታወቅ ህብረት በዓለም ውስጥ ተፈጠረ። በመስራቁም በመራቡም ኢትዮጵያ ውስጥ ማአት እህል ፈሰሰ፣ ምግብ ፈሰሰ። ያቃተን ምን ነበር? ከወደቡ ከወድ ማጽዋ ማምጣት አንችልም። ምክንያቱም ምጽዋ ጦርነቱ ከባድ ለትግራይ ብቻ ነው ከዛ ማቅረብ የምንችለው ከምጽዋ አለበለዚያው ከአሰብ ነው። የአሰብ ወደብ ተጨናነቀ። ትልቁ ችግር እህል ያለ ያንን ከወደቡ አንስቶ ከየቦታው ለመበተን ለማከፋፈል ችግር ነበር እንጂ የዓለም ህብረተሰብ መልሶልናል።
ባልተጠበቀ ሁኔታ የምዕራቡ እንደዛ እየተወገዘ እርዳታውን ሲያጎርፍ የኢትዮጵያን ፖለቲካ አልቀየረውም?
ቀየረው።
በምዕራባውያን ላይ ያለው
አዎ ቀየረው፣ ግን ማመን አስቸጋሪ ነበረ። እንግዲህ ይሄ ነው እኮ በዛ ርዕዮተ ዓለም ጠንካራ ርዕዮተ ዓለም ይዘህ ተነስተህ ጸረ ኢምፔሪያሊስት አቋም፣ ጸረ ካፒታሊስት አቋም ይዘህ እንደገና እነዚህ ይሄን ሲያደርጉ ህብዙ ትንሽ ተሸበረ። እንዴት ነው የሚሆነው? ምክንያቱም እያንዳንዱ ዱቄት የሚመጣው ጆንያው ላይ የተጻፈው ከአሜሪካ ይላል፣ ከእንግሊዝ ይላል፣ ከአውስትራሊያ ይላል፣ ሶቪየት የሚል አጣ። ሰው ጥያቄ መጠየቁ አልቀረም። አሳሰቡ ተለውጧል፣ ምንም ጥርጥር የለው። በመንግስት በኩል ግን አልተለወጠም።
እርዳታ የማቅረብ ጉዳይ መቼም ከፖለቲካ ጉዳይ ነጻ መሆን አለበት። በተለይ ከዳያስፖራ ውጭ ከሚኖረው ማህበረሰብ ብዙ ይጠበቃል፣ ማድረግም ደግሞ ይቻላል። አንድ መሰናክል የሆነው ምንድን ነው? ውጭ ያለው በአብዛኛው እኔ ብሰጥ መንግስት ይበላዋል፣ ሌላ ነገር ይወስደዋል የሚል ነገር አለና በዚህ አይነት ደግሞ ሰውን መርዳት አይቻልም። እና ይሄ እርዳታ ማሰባሰብ ስራ ስጋት ስላላቸው እርዳታ አርጉም እንዴት አድርጎ ቢመራ ጥሩ ነው? እንደው እዛ ውስጥ ስለኖሩበት ልምድም ስላለው ምን ይላሉ? በዚህ
በግሎባል አላያንስ ያለብን ችግር እሱ ነው። ያለውን ያህል ቁጥር የሚገኘው እንትን ገንዘብ በጣም ትንሽ ነው። እንዴት አድርገን ነው የሚለው ነገር በጣም አስቸጋሪ ነው ይህን ለመመለስ። ምክንያቱም አንደኛው እውነት ነው በመንግስት
የሆነ አካል ምናልባት አሁን ያኔ እርዳታ ይቅርታ አቋረጥኩ።
ልክ ነው።
እርዳታ ማስተባበሪያና ማቋቋሚያ ኮሚሽን ሆኖ እርስዎ ኮሚሽነር ሆኖ በሚካሄድበት ጊዜ ከመንግስት ፈጽሞ ነጻ ነው አይባልም። እርስዎም እንደተናገሩት እንደ አየር መንገድ በተወሰነ ደረጃ ነጻ ሆኖ ይንቀሳቀስ ነበር። እርዳታውም እንደ ልብ ይገባ ነበር፣ እንደ ልብም ለተቸገረው ሰው ይደርስ ነበር። ምናልባት እንዲህ አይነት ሁኔታ ነው፣ ምን መፍትሄ አለው ለማለት ነው ጥያቄ።
ትክክል ነው፣ ጥሩ ጥያቄ ነው። ምክንያቱም እኔም ስንሰራ ግሎባል አላያንስ ውስጥ የብዙ ኢትዮጵያዊ ጥያቄ እንደ ገንዘብ ለመስጠት ዝግጁ ነን፣ እንዴት አድርጎ ነው እርግጠኛ የምንሆነው መንግስት ከወሰደ? ስለዚህ ነው አንዳንድ እኔም አይኦኤም ጋር ተነጋግሬ ሄጄ በእነሱ በኩል እንዲያልፍ አደረግን። አሁን ደግሞ በወርልድ ቪዥን በኩል ያልፋል። እነሱ እንግዲህ ኢንዲፔንደንት ነጻ ስለሆኑ ኦቨርሄድ ኮስትም ሳልሆነው ሌላ ወጪ ሳይኖረው ቀጥታ የተገኘውን ገንዘብ ለምንፈልገው ፕሮጀክት እንዲያውሉት ማድረግ መነጋገር ይቻላል፣ መደራደር ይቻላል። ያንን ደግሞ ለማረጋገጥ ከፈለገ የኢትዮጵያ ሕዝብ ገንዘብ የሚያዋጣው ሰዎች ወኪል አድርጎ እዛ ኢትዮጵያ ውስጥ ወኪል አድርጎ ይሄ ነገር በወርልድ ቪዥን በኩል ያቀረብ ነው ወይም ደግሞ በአይኦኤም በኩል የላክነው ገንዘብ ለእንደዚህ ያለ ነገር ውሏል ብሎ ማረጋገጥና ቼክ ማድረግ ይቻላል።
ሻለቃ ዳዊት፣ ከድርቁ ጋር በተያያዘ አሁን ብዙ ሰዎች የሚያነሱት ጥያቄ ከዚህ አዙሪት መቼ ነው የምንወጣው? በየአመቱ በየጊዜው ድርቅ አለ፣ በየጊዜው እርዳታ ይሰበሰባል እና መቼ ነው የምንወጣው? አንድ እየተሰጠ ያለውን እርዳታስ በተመለከተ ምን አስተያየት አለዎት? እነዚህ ሁለት ጥያቄዎች እንደው አንድ ላይ በማቅረቤ ይቅርታ አያይዘው ቢመልሱልኝ።
ኢትዮጵያ ህዝብ ተደጋጋሚ የሆነ ድርቅ እየተባለ ብዙ ችግር ደርሶበታል እና እየተራበም ነው። ነገር ግን ጥያቄው የድርቅ ጥያቄ አይደለም። ጥያቄው የኤልኒኖ ጥያቄ አይደለም። ጥያቄው የድህነት ጥያቄ ነው። ኢትዮጵያ የመጨረሻው ድሀ ሀገር ነች እና ህዝብ ማወቅ ያለበት ምንድን ነው? ኢትዮጵያ በማናቸውም መለኪያ፣ በሁሉም መለኪያ የኢትዮጵያ የመጨረሻው 10 ድሀ ሀገሮች አንዷ ነች እና በሁሉ መለኪያ ድሀ የሚያደርገው ምንድን ነው? አንድ ነገር ብቻ ድሀ የሚያደርገው አንደኛ የፖለቲካው ጋቨርናንስ ጥያቄ ነው። የሀገር ማስተዳደር ችሎታ ኮራፕሽን፣ የሙስና ጥያቄ ነው። የመሬት ይዞታ ጥያቄ ነው። የፖሊሲዎች ናቸው። እርሻን በተመለከተ ደግሞ መሬት ብቻ የመሬት ይዞታ ብቻ ሳይሆን ለግብርና ሙያ ያለው የቴክኖሎጂ እሱም ተጨምሮ ነው። ይህ ሁሉ ተጨምሮ ነው በጠቅላላ ኢትዮጵያን ድሀ የሚያረጋት እና በአሁኑ ጊዜ ኢትዮጵያ በዓለም ውስጥ ፈጣን የኢኮኖሚ እርምጃ የምታደርጉት ከሚያደርጉ ሀገሮች አንዱ ነች ይባላል። ነገር ግን የኢትዮጵያ መንግስት ትኩረቱ ምን ላይ ነው? የእርሻ ማዳበሪያ የማቅረብ ጉዳይ፣ የእርሻ ቴክኖሎጂን የማሻሻል ጉዳይ፣ ፖሊሲዎችን የማሻሻል ጉዳይ፣ የመሬት ይዞታ ሁኔታ የማሻሻል ጉዳይ ሳይሆን በሌሎች ጉዳይ ትኩረት እንዴት አድርገን ነው የኢትዮጵያን ህዝብ የገበሬ ሁኔታ መለወጥ የምንችለው የሚል ትኩረት የለም። አሁን ማናቸውም ህዝብ የዛሬ 50 ዓመት የዛሬ 60 ዓመት የነበረውን የግብርና ቴክኖሎጂ አንድ ቴክኖሎጂ ነው እስከዛሬ የምንከተለው። በበሬ ነው የምናርሰው፣ በማርሻና በቀንበር ነው የምናርሰው። እስካሁን ድረስ ምንም የተለወጠ ነገር ነገር የለም። ዛሬ ኢትዮጵያ ውሃ ለቆፍሮ ለማግኘት በእያንዳንዱ ሰው ጉድጓድ ቆፍሮ ታች ሄዶ እየቀዳ ነው ወደ ላይ የሚያወጣው። ውሃ እንኳን ቆፍሮ ድሪል አድርጎ በቴክኖሎጂ ውሃ የማግኘት ጉዳይ እንኳን የለውም። ሁሉም ነገር ኋላ ቀር የሆነ ቴክኖሎጂያችን በጣም ኋላ ቀር ነው።
የምርት መሳሪያዎቹን ከመቀየር ባሻገር መፍትሄው ከዚህ አዙሪት ለመውጣት የስርዓት ለውጥም ነው የሚሉ ሰዎች አሉ።
ልክ ነው። ስርዓት እኮ የዴሞክራሲ ጥያቄ ነው። የመሬት ይዞታው ደግሞ ሁኔታው እኔ በመሬት ይዞታ አምናለሁኝ። መሬት ይዞታው መለወጥ ያለበት ነገር ግን የመሬቱን አጠቃቀም በተመለከተ ግን የግድ ፖሊሲዎች ያስፈልጋሉ። የእርሻ ፖሊሲዎች ያስፈልጋሉ። ትኩረት እርሻ ላይ ለማድረግና ህዝቡ በቀን 3 ጊዜ በልቶ ማደር መዋል የሚችልበት መንገድ መፈለግ ዛሬ አይደለም ትኩረት ዛሬ አይደለም።
ግን እየተሰጠ ያለውን እርዳታ ሁኔታ እንዴት ያውታል?
እርዳታ አሰጣጥ ደግሞ መሆን ማተኮር ያለበት ሁሉ ጊዜ አንድ ዶክተሮች እንደሚናገሩት አንድ ሰው ሊታከም የሚችለው በሽታውን ሲያውቅ ብቻ ነው። በሽታውን ካላወቀና ካላመነ በስተቀር መታከም አይችልም። በዛን ጊዜ በደርግ ጊዜ ብዙ እርዳታ ማግኘት የተቻለው እና ብዙ ህዝብ ህይወት ለማዳን የተቻለው መጨረሻ ላይ ደርግ ወደደም ጠላም የግድ ለዓለም ህብረተሰብ ስለቀረበ የግድ ያ ሁሉ እርዳታ መጥቶ ብዙ ህዝብ ህይወት ማዳን ተችሏል። ዛሬ ችግሩ ቅራኔ ውስጥ ገባ መንግስት። ምክንያቱም በአንድ በኩል አዳጊ ሀገር ልንሆን ትንሽ ነው የቀረን፣ በሌላ በኩል ደግሞ ይሄን አይ ድርቁ ወደ 15 ሚሊዮን 20 ሚሊዮን ህዝብ ሲራብ ሌላ ከረሃብ የበለጠ የድህነት ምልክት የለም። እና ያ ሁለቱ ተጋጨ። የግድ ማመን አለበት 15 ሚሊዮን ህዝብ መራቡን አምኖ ለችግሩን ለኢንተርናሽናል ኮሚኒቲ አቅርቦ እርዳታ ለመቀበል ደፋር መሆን ያስፈልጋል እንጂ በኤልኒኖ ከቨር ኤልኒኖ ሁሉ ሀገር እኮ ነው ያለው። ኢትዮጵያ ብቻ አይደለም ያለው፣ የሁሉ ሀገርና ነው። ኤልኒኖ ድርቅ ኔቸር ተፈጥሮ ኢትዮጵያን ብቻ መርጦ አይደለም የሚያጠቃው፣ ሁሉ ሀገር። ለምንድነው ታንዛኒያ ችግር የለው? ለምንድነው ኬንያ ችግር የለው? ኬንያ 15 ሚሊዮን ተራበበት አልተራበበት ህዝቡ እየቀለበ ነው። ታንዛኒያ፣ ሌላ ሁሉ ሀገር እዛ ምስራቅ አፍሪካ የምንመለከታቸው ከሰሜንም ከደቡብ ከምዕራብም ከምስራቅ የምንመለከታቸው ራሳቸውን ችሏል። ለምን ኢትዮጵያ ብቻ ተመረጠች? ስለዚህ ያው የኢትዮጵያ የማስተዳደር ችሎታ እርዳታ ለማግኘት አንድ ስትራቴጂ መፍጠርና እርዳታውን አግኝቶ በሚገባ የማከፋፈል ችሎታው እንደ ቀድሞ አይደለም።
ሻለቃ ዳዊት፣ ስቱዲዮ ሰዓት የሚያለቀ ነው። በእኔ በኩል ጨርሻለሁ። ያጠቃልሻለሁ።
አመሰግናለሁ አዲሱ። አንድ ነገር እንደ መናገር ይሄ ድል ከተሰጠኝ መናገር የምፈልገው የኢትዮጵያ ህዝብ በታሪካችን የሌለ የዘር ልዩነት ተፈጥሮ በሀገራችን ውስጥ እልቂት እንዳይፈጠር በጣም በጣም እሰጋለሁኝ። እኔም አይደለሁም ብዙ የኢትዮጵያ ወዳጆች፣ የውጭ ሀገር ሰዎች እንኳን ይሰጋሉ። በአሁኑ ጊዜ እኔ አፍሪካ በየቦታው ዞራለሁ። በዓለም ውስጥ የዘር ጥያቄ ምክንያት እርስ በሱ የሚያጣለበት ምክንያት የደረሰበት ኢትዮጵያ ውስጥ ብቻ ነው። አፍሪካ በሞላ ብታየው ስንት መቶ ቋንቋ የሚናገር ስንት መቶ ዘር ያለበት እያንዳንዱ ሀገር ዛሬ የዘር ጥያቄ የለም። ኋላ ቀርነት ነው። የዘር ጥያቄ ዛሬ የኢኮኖሚ ጥያቄ ነው፣ የፍትህ ጥያቄ ነው፣ የአንድነት ጥያቄ ነው፣ የልማት ጥያቄ ነው፣ የዴሞክራሲ ጥያቄ ነው እንጂ የዘር ጥያቄ የለም። እያንዳንዱ ብሔረሰብ የራሱን ባህል እያዳበረ የራሱን ቋንቋ እያዳበረ በአንድ አገር ክልል ውስጥ በአንድ ባንዲራ ተሰባስቦ ይስተዳደራል፣ ይኖራል። ኢትዮጵያ ውስጥ ብቻ የመገንጠል ክልል ያለው እንድትረዱ የሚያስፈልገው ኢትዮጵያ ውስጥ ብቻ ነው። በህገ መንግስት ውስጥ የመገንጠል እንቅስቃሴ ያለበት አገር ኢትዮጵያ ብቻ ነች። ስለዚህ በኢትዮጵያ ውስጥ ይሄ መርዝ የዘር መርዝ ተሰራጭቶ ህዝቡን ከፋፍሎታል። ከዛ መውጣት የምትችሉት ይሄ መንግስት አይረዳችሁም፣ ነገር ግን ራሳችሁ ተባብራችሁ እርስ በርሳችሁ ተፋቃቅራችሁ ይሄ ክፉ ጊዜ አልፎ እንደገና የዘር ጥያቄ የኑሮ ጥያቄ በማይሆኑበት ደረጃ እስከምንደርስበት ጊዜ ድረስ ታገሱ፣ ተባበሩ፣ አደራ ጠይቃለሁ።
ሻለቃ ዳዊት ወልደ ጊዮርጊስ በጣም በጣም አመሰግናለሁ። ጊዜውን ወስደው እዚህ ድረስ መጥተው ለአድማጮች በሁሉም ዘርፍ ስላካፈሉ እጅግ አድርጌ አመሰግናለሁ።
አመሰግናለሁ አዲሱ። ለሁልጊዜም እንደዚሁ ቮይስ ኦፍ አሜሪካ በኃላፊነት ነው የሚያስተላልፈው መልእክቱን፣ በፕሮፌሽናልስ ነው የሚያስተላልፈው መልእክቱን። ታማኝ ነው፣ ሁላችንም የምንተማመንበት ከጥንት ጀምሮ ለኢትዮጵያ ህዝብ እውነተኛ ትክክለኛ ኢንፎርሜሽን ሲያስተላልፍ የኖረ ድርጅት እንደመሆኑ መጠን በተለይ በእናንተ አማካኝነት ኢትዮጵያ ያለን የሚመስለን በእናንተ አማካኝነት የሚደረገው የሚሰጠው አገልግሎት በጣም የሚያኮራን ነው። እግዚአብሔር ይስጥልኝ።
ሻለቃ ዳዊት ወልደ ጊዮርጊስንና አዲሱን አመሰግናለሁ። የምሽቱ ፕሮግራም መሪ ብርሃን ኃይሉ ነች። የማስተናግዳችሁ ሰሎሞን አባተ ነኝ። ወደ ተከታዩ የምሽቱ ዝግጅት እንለፍ። የሙዚቃ ቃና ጽዮን ግርማ ነች የምታዘጋጀውና የምታቀርበው።
እንዴት እንደምን አመሻችሁ እንደምን ሰነበታችሁ ውድ የሙዚቃ ቃን አድማጮች ዘወትር ቅዳሜ ልክ በዚህን ሰዓት ዋሽንግተን ዲሲ ከሚገኙ የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል የባህር ማዶ ዘፈኖችን መራርጬ ወደ እናንተ አድማጮች የማደርስበት ሰዓት ላይ ይገኛለሁ። ሙዚቃዎቹ መራርጬ አብሬያችሁ የማመሸው ጽዮን ግርማ ነኝ። ብሩክታዊት ጌታሁን ወይም በመድረክ ስሟ ቤቲጂ አብራን ታመሻለች። አብራችሁን ቆዩ። ባለፈው ሳምንት ለትንሳኤ በዓል ዋዜማ አዲስ አበባ ከምትገኘው ብሩክታዊት ጌታሁን ወይም በመድረክ ስሟ ቤቲጂ ጋር ቆይታ ነበረን። ያደመጣችኋቸው ሙዚቃዎችም የእርሷ ምርጫዎች ነበሩ። ብሩክታዊት ጌታሁን በመድረክ ስሟ ቤቲጂ የበለጠ ትታወቃለች። አዲስ አበባ በሚገኘው ሊሴ ገብረ ማርያም የሁለተኛ ደረጃ ትምህርቷን ተከታትላለች። ይህ ደግሞ ለእንግሊዝኛና ለፈረንሳይኛ ቋንቋ ችሎቷ ከፍተኛ አስተዋጽኦ አበርክቶላታል። ከአዲስ አበባ ዩኒቨርሲቲ ንግድ ስራ ኮሌጅን በማኔጅመንት የመጀመሪያ ዲግሪዋን አግኝታለች። ሙዚቃን ከጀመረችበት የ12ኛ ክፍል ማጠናቀቂያዋ የለጋነት እድሜዋ ጀምሮ በመድረክ ላይ ታቀርባቸው በነበሩ የእንግሊዝኛ ዘፈኖቿም ትታወቃለች። የዛሬ ዓመት አካባቢ ማነው ፍጹም የተሰኘ የሙዚቃ አልበም አውጥታለች። ባለፈው ሳምንት በነበረው ቆይታችን ስለ አልበም ስራዋና ስለ ሙዚቃ ህይወቷ እየተጫዋወትን ሙዚቃም እየመረጥን ቆይታ አድርገን ነበር። በዚህ ሳምንት ከዛው ካቆምንበት እንቀጥላለን።
If you took a holiday, take some time to celebrate, it would be so nice.
ቤቲ እንግዲህ በአልበም ስራ ወቅት በጣም አስቸጋሪና ፈታኝ ነገር ነው የምትዩ ምንድን ነው?
ብዙ ጊዜ ፈታኝ የሚሆነው ነገር ምንድን ነው? ዘፈን ስትሰሪ አንቺ ደስ ያለሽን ነገር ሰው ይቀበለዋል ወይ ብለሽ ሰው ከሚቀበለው ሀሳብ ጋር አጣጥሙ ያንቺንም ፍላጎት ሳይስት ከዛ ደግሞ ሰውም ደግሞ ጋር በጣም የራቀ ወይም ደግሞ የወጣ ስራ እንዳይሆንብሽ የምትጠነቀቂው ነገር ነው በጣም ፈታኝ የሚሆነው። ምክንያቱም ምን አይነት ዘፈን ነው የሚሰማው፣ ሰው ምን አይነት ዘፈን ነው የሚወደው ከሚለው ይጀምራል። ከዛ ደግሞ አንቺ ደግሞ እሺ ይሄ ዘፈን ነው የሚወደደው፣ እኔ ደግሞ በምን አይነት መልኩ ብመጣ ይሄን አድማጮችን እንዴት ማስደሰት እችላለሁ የሚለው ነገር ነው በጣም ከባድ የሚሆነው። ብዙ ጊዜ አልበም ከተሰራ በኋላ ለአድማጭ ነው እና እነሱ ናቸው የሚፈትኑት፣ ውጤት የሚሰጡት፣ የሚገመግሙት፣ የሚነግሩሽ እና ይሄ ነው በጣም ፈታኙ።
አልበም ሲሰራ ግጥም መሰብሰብ፣ ዜማ መምረጥ፣ ቅንብር ብቻ በቃ በጣም ብዙ ውጣ ውረድና ወጪዎች አሉት ይመስለኛል። እና ከወጪና ከገቢ አንጻር ማለት ካወጣሹ ወጪና ካስገባሹ ገቢ አንጻር ፈታኝ የምትዩ ነገር ምንድን ነው?
ጥበብን ከወደድሽ አርትን ከወደድሽ ብዙ ጊዜ ገንዘብ ጋር ብዙ ላትገናኝ ትችያለሽ። ምክንያቱም አሁን ስፔሻሊ ኢትዮጵያ ያለው ነገር ምንድን ነው በሲዲ ሽያጭ አይደለም የስቱዲዮን ወጪ ጨርሶ ምናምን ይቅርና ሲዲ ፕሪንት ማስደረጊያውን ራሱ ከበር አያደርግም። ለምን ሲዲ 10 ምናምን ብር ይመረታል። ከዛ በኋላ ለአዟሪዎች እኔ 15 ብር ብሸጥ ከዛ በኋላ እነሱ ናቸው ያው 25 ብር 30 ምናምንም አድርገው በጣም ብዙ ትርፍ የሚያገኙት። እኔ ከብዛት ነው የማገኘው እና መጀመሪያ ላይ ግን 10 ምናምን ብር ማሳተሚያ ስለከፈልኩኝ ገባሽ ብዙ እንትን አለው። ያው ለአትርፍ ምርቲ በጣም ትንሽ የሆነች ነገር ነች እና እሱ ላይ የስቱዲዮ ወጪውን ልቻል ካልሽ በጣም ከባድ ነው የሚሆነው። ወጪው የማይታሰብ ነው ብዙ ጊዜ ከሄድ ከምንድን የምናገኘው እንደዚህ ኮንሰርት ስንሰራ ቱር ስናደርግ ምናምን እነሱ ያው ብዙ ነገሮችን ከበር ያደርጋሉ። እና ያው የአልበም ስራ ብዙ ጊዜ የምትሰሪው ምንድን ነው? ለጥበቡ፣ ለፍቅሩ እንዲሁም ደግሞ አንቺ አዲስ ስራ ይዘሽ አድማጮች ጋር ለመቅረብ ነው እንጂ ያው የወጪው ነገር ከባድ ነው።
ቤቲ፣ እንግዲህ እዚህ ጋር ቆም እናድርግና ነገ ዓለም አቀፍ የእናቶች ቀን ይከበራል እና እኛም ዛሬ ላይ ሆነን ነገን ለማስታወስ ለሁሉም እናቶች፣ ለኢትዮጵያውያን እናቶች መልካም የእናቶች ቀን ይሁንላችሁ። እናቶች የሚከበሩበት የሚወደዱበት ከፍ ከፍ የሚሉበት ቀን ይሁን እያልኩኝ የቦይስ ቱ ሜን አ ሶንግ ፎር ማማ የሚለውን ዘፈን ለሁሉም ኢትዮጵያውያን እናቶች ይሁን ብያለሁ። You taught me everything and everything you've given me. I always keep it inside. You're the driving force in my life. Hey, there isn't anything or anyone that I could be, and it just wouldn't feel right if I didn't have you by my side. Oh, you were there for me to love and care for me when skies were gray. Whenever I was down, you were always there to comfort me. No one else can be what you have been to me. You will always be, you will always be the girl in my life for all time. Mama,
እንግዲህ ወጣት ነሽ። እኔ እንኳን ሳቅሽ በጣም ትጥሪያለሽ፣ ትሰሪያለሽ፣ የምሽት ክለቦች ውስጥ ትሰሪያለሽ፣ መድረክ ላይ ትጫወቻለሽ። ብዙ ቦታ አይቻለሁ የበጎ አድራጎት ስራ ላይ። አንድ ጊዜ እንደውም የዩኤስኤአይዲ ወይም አንድ አሜሪካን ኤምባሲ ብቻ አንዳቸው ያሰሩት ከአብነት አጎናፍር ጋር አንድ ዜማ ሰርተሻል። እንደዚህ አይነት የበጎ አድራጎት ስራዎች ላይ ትሳተፊያለሽ። እንደዚህ ከውጭ ነው ሳይሽ ይሄን ያህል ከሆነ በጣም ትጣጣሪ ጠንካራ ልጅ ትመስኛለሽ እና ኢትዮጵያዊ ነሽ። ለዚህ በለፋሁበት፣ በደከምኩበት፣ በተጣጣርኩበት ልክ ውጤት አግኝቻለሁ ብለሽ ታስቢያለሽ?
አዎ፣ እንደውም ከዚህ የበለጠ መጣር አለብኝ ብዬ ነው የማስበው። እኔ በጣም ራሴን እንደ በጣም እድለኛ ሰው አድርጌ ነው የምቆጥረው። ብዙ ነገሮች በእድል ነው የሚሳኩልኝ። አልበሜም አሜሪካ የተቀረጸበት አጋጣሚና አብረውኝም የሰሩልኝ ሙዚቀኞች በፈቃደኝነት ስለተጫወቱልኝ ነው እና ያ ራሱ አንድ ትልቅ እድል ነው ያገኘሁት። በአብዛኛው ዘፈን ልክ መስር መስራት በፈለግኩበት ጊዜ ነው ኤክሰስ ባንድ ገብቼ መጫወት እድሉን ያገኘሁት እና አብዛኛውን ጊዜ ያው ጥር አለው እኔ በኩሌም፣ ግን በጣም ደግሞ በጣምም እድለኛ ነኝ እና እኔ ከጣርኩት በላይ አግኝቻለሁ ብዬ ነው የማስበው።
በአጋጣሚ ነው የሰራሁት ብለሽኛል አልበሙን እና በምን አይነት አጋጣሚ ነው አልበምሽ የተቀረጸው?
ልክ እንዳልኩሽ አሜሪካ በነበረኝ ቆይታዬ እንግሊዝኛ አልበም ጀምሬ ነበረ። ለዚህ በመሀል አይ አማርኛውም ብጨርስ እየሳማከራቸው ጊዜ በጣም ፈቃደኞች ነበሩ እና ወደዛኛው ፕሮጀክት ደግሞ ገባን። መጀመሪያ ላይ የተገናኘ ነው የነበረው ያው ኢንተርናሽናሉን ፕሮጀክት እየሰራን ስለነበረ ነው። ያው በአጋጣሚ አልኩሽ አማርኛውም እዛ ይሰራ የሚለው ሀሳብ የመጣው እዛ በነበረኝ ቆይታዬ የለም። እዛ ብዙ ስራዎች እየሰራን ስል ነበረ። ወደ ኢትዮጵያ ቶሎ መጥቶ ስቱዲዮ የመግባቱ አጋጣሚ ስላልነበረ ነው በአጋጣሚ ያልኩሽ።
እስቲ ቤቲ እዚህ ጋር ቆም እንበል እና አንድ ዜማ ለአድማጮቻችን እንጋብዝ። ማይክል ጃክሰንን በጣም ተወጇልሽ፣ ባለፈውም ስለ እሱ አውርተናል እና አንድ ዜማ አለኝ። እስቲ መድረክ ላይ ትጫወቹ ከነበረ ላጫውትልሽ እና አብረሽ ተጫወችልን እስቲ። ማይክል ጃክሰን ስሙዝ ክሪሚናል ይላል።
ያው ስሙዝ ክሪሚናልን ተጫዋች አላውቅም
ግን እንስማው።
እሺ።
ስሙዝ ክሪሚናል የማይክል ጃክሰንን ዜማ ነበርው ያሰማኋችሁ። እንግዲህ ምናልባት ተጫውታው ይሆናል ብዬ ነበር ያመጣሁት። አልተጫወትኩትም ብለሽኛል፣ እድለኛ አይደለሁም። ትወጃለሽ?
ችግር የለውም።
ማይክል ጃክሰንን ስለምትወጁ ትወጃለሽ ብዬ አስቤ ነው። ማይክል ጃክሰንን በምን ምክንያት ነው የምትወጁ?
ከልጅነቴም ጀምሮ የሰማሁት ዘፈን የእሱን ነው እና ዘፋኝም እንድሆን በጣም የዘፈን ፍቅሩን ሙዚቃ ላይ ፍቅሩን ያሳደረብኝ እሱ ነው ማለት እችላለሁ። ታላቅ እህቴ በጣም የእሱን ኮንሰርት ቪዲዮዎች ታመጣ ነበረ። ብዙ የእሱን ዘፈኖች የማዳመጡት አጋጣሚ ነበረኝ ቤት እና ከዛ የተነሳ ነው ያው በጣም ከልጅነቴ ጀምሮ ነው የሰማሁት ያደግኩት። ወደፊት ዘፋኝ ልክ እንደሱ አይነት ዘፋኝ መሆን ፈልጋለሁ የሚል ህልም ነበር የነበረኝ።
ዳንሱን ስትሞክሪ ነበር?
ዳንስ ላይ ብዙ አልነበርኩም። ያው ዘፈኑ ዳንሱ ደንሳለሁ፣ ግን የሱን ብዙ ደደፍሬ ደድሽ አላውቅም።
ህይወቱ ሲያልፍ እንዴት ነው የሰማሽው?
ወይ በጣም ያዘንኩት። በጣም ካስደነግጡኝ ነገሮች አንዱ እሱ ነው።
የሙዚቃ ቃና አድማጫችን፣ እኔ በጣም ነው የምወዳት፣ በጣም ነው የማደንቃት። የምሬን ነው በጣም የምወዳት እና ግን ሳስባት ምሳሌ ያደረገቻት አርአያ ያደረገቻት ድምፃዊት እንግሊዛዊቷ ድምፃዊ ዘፈን ግጥም ደራሲና የሙዚቃ ፕሮዲሰሯ ሻዴን ትመስለኛለች እና እሷን ሮል ሞዴል አድርጋለች ወይ እሱን ጠይቁልኝ ብሎን ነበረ። እና ይኸው እየጠየኩሽ ነው።
ዘፈኖቿን ሰማችኋለሁ፣ ደስ ይሉኛል፣ ግን ሮል ሞዴል አይደለችም። በኢቨንት ማይክል ጃክሰን የበለጠ ሮል ሞዴል ነበረ። ከሴቶች ደግሞ ዊትኒ ሂውስተን የእሷን ዘፈኖች ነበሩ ልጅ እያለሁ የምሰራው። ከፍ ካልኩ በኋላ ነው ሻዴን እኔ ራሴ ፈልጌ መስማት እንትኑን ያዳበርኩት እንጂ ሮል ሞዴል አልናትም።
ዊትኒን ግን የእሷን ዘፈን ትሰሪ ነበር? የዊትኒ ሂውስተን?
አዎ ሰራ ነበረ። መጀመሪያ ዘፈኔ እንደውም የእሷ ዘፈን ነው።
መድረክ ላይ ወተሽ የተጫወትሽው?
አዎ የእሷን ዘፈን የተጫወትኩት ሀይ ስኩል እያለሁኝ ካርኒቫል ሲዘጋጅ የተጫወትኩት የዊትኒ ሂውስተን ዘፈን ነው።
ምኑ ነው ከዊትኒ በጣም የሚመስጥሽ የነበረው? አዘፋፈኗ ነው? ግጥሟ ነው? ድምጿ ነው? ምኑ ነበር የሚመስጥሽ?
ድምጿ ባይበልጥ፣ ምክንያቱም በጣም ከባድ ነው። አሁንም ብዙ ጊዜ ፕራክቲስ ለማድረግ ወይንም ደግሞ ራሴን ለመፈተን የእሷን ዘፈኖች ብዙ ጊዜ አዘወትራለሁ። ከባድ ኃይለኛ ሬንጅ ነው ያላት። ድምፅ አወጣጧ በጣም ቆንጆ ነው። ወደ መጨረሻ ላይ የነበረውን ሳይሆን አብሶ መጀመሪያ ላይ የተሰራቸው የነበሩትን ዘፈኖች ስታንዳርድ የሆኑ ቲኖች ነው የሰራችው እና ሁሉም ዘፈኖቿ እስካሁንም ድረስ ገና እንደዛ አይነት ቮካሊስት አልተገኘም ብዬ ነው የማስበው እኔ በድምፅ ደረጃ። በተለያዩ ችሎታዎች ሊበልጧት ይችላሉ፣ ግን በድምፅ ደረጃ እኔ እንጃ እስካሁን ድረስ የሚተኳት ያገኙ አልመሰለኝም።
ሻዴ ሮል ሞዴል አይደለችም ብላለች ቤቲ። ግን ሻዴን ለማስታወስ በዛውም እስቲ ትመሳሰላታለች አትመሳሰላትም የሚለውንም ለማየት በእኔ ምርጫ የሻዴን ኖ ኦርዲናሪ ላቭ የሚለውን ጋብዘን እንመለስ። I gave you all. ሌላ እንግዲህ የህይወት ፍልስፍናሽ የምትከተዩ ይሄ ነው የምመራበት ገዢ የሆነ አስተሳሰብ ይሄ ነው የምትዩ ነገር ምንድን ነው?
በዋነኝነት ደረጃ ለብዙ ሰው የምመክረው ለራሴ የምጠቀመው ፍልስፍና ምንድን ነው? የሰው ልጅ የሚወደውን ነገር ማድረግ መቻል አለበት። የሚወደው ስራ ላይ መሰማራት አለበት። አሁን ለምሳሌ ዶክተርም ሊሆን ይችላል፣ ኢንጂነርም ሊሆን ይችላል፣ ልክ እንደኔ ደግሞ ዘፋኝም ፈአሌም ሊሆን ይችላል። እነዛ ስራ ማንኛውም ስራ በፍቅር ስትሰሪውና ወይ ደግሞ አይበቃ ያው ግዴታ ነው ስራዬ ነው እንደ ግዴታ መስራት አለብኝ ብለሽ ስትሰሪው የተለያየ ጉልበት ነው የምታፈሽበትም ስኬታማም ለመሆን ትንሽ ያስቸግራል ብዬ አስባለሁ። የምትወጁ ነገር ግን ሲሆን ምንም ያህል መስዋዕትነት ብትከፍይም ምንም ያህል ጊዜ ቢፈጅም ትግስተኛ ትሆኛለሽ። ከመሰረቱ የምትወጁ ነገር ስለሆነ ምንም ነገር ሲመጣ ችለሽ መቋቋም ትችያለሽ። ነገሮችን ተቋቁመሽ ከዛ ለሚቀጥለው ደረጃሽ ለማለፍ ትችያለሽ ብዬ አስባለሁ። ይሄ ነው ፍልስፍናዬ።
ምቹ ሁኔታ አለ ትያለሽ ሙዚቃ ለመስራት? አሁን ኢትዮጵያ ውስጥ አንድ ሰው ሙዚቀኛ ለመሆን የተመቻቸ እንደዚህ ስሜቱን መከተል የሚችልበት ፍላጎቱን መከተል የሚችልበት የተመቻቸ ሁኔታ አለ ትያለሽ?
አዎ ምልሽ ያው እንደምናየው ብዙ አዳዲስ ዘፋኞች አሉ፣ በየጊዜው የሚመጡ አዳዲስ የተለያዩ ዘፋኞች አሉ። ያ የሚያሳየው ምንድነው አለ ማለት ነው፣ የተመቻቸ ነገር አለ። ቀላል ነው ወይ የሚለው ነገር እሱ ሌላ ጥያቄ ነው የሚሆነው። ምንድነው ከባድ የሚያደርገው ነገር? አንድ እንደ ዘፋኝ ስትሆኚ የሚያምንብሽ ሰው ያስፈልግሻል። ስቱዲዮም ገብተሽ ለመቀረጽም የሚያምንብሽ ሰዎች ሲሆኑ ነው የበለጠ ጥሩ ስራ እንዲሰሩልሽም አንቺ ማብረሻቸው እንድትሰሪ የሚረዳሽ። ለዚህ መጀመሪያ ተቀባይነቱን ማግኘቱ በጣም ከባድ ነው ብዬ አስባለሁ። ግን ያው ብዙ ነገሮች የተመቻቹ አሉ፣ ብዙ ስቱዲዮችም አሉ። ዋና ዋናዎቹ እና በጋዝ እና ኤልያስ መልካ በዋነኝነት ደረጃ ቢሆኑ እንኳን ሌላ ደግሞ አሉ፣ ከስሮች በጣም ብዙ አሉ። በጣም ብዙ የተለያየ ታለንት ያላቸው ገና አዲስ ገና ያልተገኙ ሰዎች በጣም ብዙ አሉ።
እስቲ እዚህ ጋር ቆም እናድርግና የኔ ተራ ይሁንና አንድ ዜማ ልጋብዝ። አሁን ቅርብ ጊዜ የወጡ ናቸው፣ ቆየት ያለ አይደለም። የሳም ስሚዝ ስቴይ ዊዝ ሚ የሚለውን ዜማ ልጋብዝ። ትስማሚያለሽ በዚህ?
በሚገባ
Guess it's true, I'm not good at a one-night stand. But I still need love, cause I'm just a man. These nights never seem to go to plan. I don't want you to leave, will you hold my hand? Oh, won't you stay with me? Cause you're all. No, it's not a good look and some self-control. Deep down I know this never works.
can lay with me so it doesn't hurt. Oh, won't you stay with me? 'Cause you're all I need. This ain't love, it's clear to see. But darling, stay.
Stay with me. ጥሩ ምርጫ የነበረኝ ይመስለኛል። ቤቲ መድረክ ላይ ስትዘፍኒ በደንብ በልበ ሙሉነት ድምጽሽን አውጥተሽ እየተንቀሳቀስሽ ነው የምትሰሪውና ለሱ ያገኘሽው ስልጠና ወይም ያደረግሽው ልምምድ እንደዚህ አይነት ነገር አለ?
ምንም ያደረኩት ልምምድ የለም። ያ ሁሉ ጊዜ ማደርገው ምንድነው አንድ ዘፈን በጣም ኮድድኩትና ሚከርድ ከመሰለኝ አጠነዋለሁ እንደማመደዋለሁ እንድችለው ማለት ነው። ከዛ ባሻገር ደግሞ ከዚህ በፊትም እንዳልኩሽ ከማሪ ባበርስን ጋር ስሰራ ከኤክስፕረስ ባንድም ጋር ስሰራ በነበረኝ ኤክስፒሪየንስ ያዳብርኳቸው ነው። መድረክ አያያዝም ምንም ያው ቀስቀስ እያልኩኝ ነው እዚህ ደረስኩት። በአንድ ቀን አልሆንኩም። ልክ እንዳልኩሽ ኤክስፕረስ ባንድ ጋር ስሰራ መጀመሪያ ላይ መፈራበት ታይም መፈራበት ጊዜ ነበረ። ፍሳሳት ድንግጤ የዞርኩ የማይበት ጊዜ ነበረ ምናምንና ብዙ ነገሬን ከጊዜ በኋላ ነው ቀስ እያልኩ ያዳበርኩት እንጂ በትምህርት ያገኘሁት ነገር
የለም። ምን አይነት ልምምዶችን ነው የምታደርጊው? አሁንስ ወደ መድረክ ስራ ልትወጪ ስቲ ልትቀረጪ ስቲ ምን የስቱዲዮ ልምምድ ነው የምታደርጊው? ደጅ የምታደርጊያቸው ልምምዶች አሉ?
ቅርብ ጊዜ እንደዚህ ቮካል ስትሬች ማድረጊያዎችን ኦዲዮች አግኝቼ አሜሪካ በነበረ ቆይታዬ አሜሪካ ያለ ጃዝ አርቲስት ጋር ተገናኝቼ መስራት እድል ነበረኝ እና ከሱ ጋር ስሰራ ጠየቅኩት እንዴት ነው የምታደርጉት ብዬ ስጠይቀው ጊዜ የሰጠኝ ቪዲዮዎች ነበረ እሱ ፕራክቲስ የሚያደርግባቸውን እንደ ማሟሟቂያ ነው። አሁን ለምሳሌ አንድ ሯጭ ከመሮጡ በፊት ሰውነቱን ስትሬች ማድረግ አለበት። አንድ ቦክሰኛም ዋናተኛም ብታያቸው ሁልጊዜ ከመግባታቸው በፊት ዘለው አይጀምሩም። ከመግባታቸው በፊት የሚያሟሙቁት ነገር አለ እና ያው ነገር ነው ለጉሮሯ የሚሰራው። ጉሮሯችንም ሁለት ማስሎች አሉ። በእነሱ ቫይብሬሽን ነው ድምጽ የሚፈጠረው እና እነሱን ብዙ ጊዜ ስትሬች አድርገሽ ስትጀምሪ የተሻለ ይመስል ከዛም በኋላ ደግሞ ድምጽሽም እንዳይጎዳ መድረክም ላይ ደግሞ የተሻለ ቆንጆ የሆነ ድምጽን አውጥቶ ለመስራት የሚረዳ ነው። እና ይሄን ከአሜሪካ ከተመለስኩ በኋላ አሁን እዚህ ባለን ቆይታ የሞክሬዋለሁ። እውነትም ደግሞ የሚሰራ ነገር ነው።
በጣም እንደው በጣም የተሳካልኝ የመድረክ ስራ ነበረ። ይሄን እዛ መድረክ ላይ የሰራሁት ዘፈን በቃ እንደው ውስጤን አንጀቴን ቅቤ አርሶታል። ያልሽው ስራ አለሽ የተደሰትሽበት?
በጣም የተደሰትኩበት የመጀመሪያ ቀን የዘፈንኩት ነው። ያንን ስሜት እስካሁን ድረስ የሚሽር አላገኘሁም። ብዙ መድረኮቼን በጣም ወዳቸዋለሁ፣ ግን የመጀመሪያውን አያክልብኝም።
እስቲ እንዴት ብለሽ ዘፈንሽ?
ዘፍኜ ማሳይ?
እሱን ስሜት እኔ ራሴ አሁን መስማት ፈለግኩ። እርግጠኛ ነኝ አድማጮቻችንም ይፈልጋሉ። እንዲሁ እንዴት ብላ ብትዘፍን ነው እንደዚህ የተደሰተችም ማለታቸው አይቀርም።
If I should stay, I will only be at your way. So I'll go, but I know I'll think of you every step of the way. And I
treat you kind, and I hope you have all you dreamed of, and I wish you joy and happiness, but above all this, I wish you
ሰራሹ በኋላ ከተለቀቀ በኋላ ሰዎች ሲዘፍኑት መልሰው ሲጫወቱት ወይም ሲያቀነቅኑት አይተሽ ይወደድሽበት ቦታ አለ ወይም የተለየ ስሜት ተሰጠሽ?
እኔ ሄምዛ በቦታው ሆኜ ማየት አልቻልኩም፣ ግን ዩቲዩብ ላይ አይቼ ነበር ሙሽራ ለባሏ ይዘፍነችውና ያንን ሳይ በጣም ደስ ብሎኝ ነበር። እንዴት አይነት ነገሮች በጣም ደስ ይላሉ።
እኔም እሱን አይተሽ እንደሆነ ብዬ ነው የጠየኩሽ። እኔ መጀመሪያ ይሄንን ዘፈን ያየሁት እሱ ላይ ነውና ሙሽራ ለባሏ ስትዘፍነው በጣም ደስ በሚል ሁኔታ ነውና እሱን አይተሽ እንደሆነ ብዬ ነበር
የጠየኩሽ። በቪዲዮ አይቼዋለሁ።
በቪዲዮ አዎ፣ ዩቲዩብ ላይ
አሁን እዛ ተገኝቼ አላየሁትም።
ዩቲዩብ ላይ ተለቆ ነበር። ለመሰነባበቻ እሱን እንጋብዛለን። የተወደዳችሁና የተከበራችሁ የሙዚቃ ቃና አድማጮች፣ ከቤቲ ጋር ያደረግነው ቆይታ በዚሁ ተደምድሟል። በእኔ በኩል ሳምንት ሌሎች ምርጫዎችን ይዤ እስክንገናኝ ደህና ደሩ። ግብዣውን ለቤቲ ተዋለሁ።
ለካስ ይከለክላል አይንም ሌላ ሰው እንዳያይ፣ ለካስ ይከለክላል አይንም ሌላ ሰው እንዳያይ።
ቤቲን እኔም አመሰግናለሁ። የማጠቃለያ ዜና ላሰማችሁ። በደቡብ ኦሮሚያ ቦረና ዞን ውስጥ ትናንት ምሽት በደረሰ የመኪና አደጋ ቢያንስ 13 ሰው ሕይወት መጥፋቱን የሆስፒታል ምንጮች አስታውቀዋል። አደጋው የደረሰው አንድ መለስተኛ የሕዝብ ማመላለሻ አውቶቡስ ከልክ በላይ አሳፍሮ በሜጋ ወረዳ ውስጥ ካለችው የአርብ ገበያ ከሚቆምባት ድቡሉቂ ከተማ ወደ ገብሶ የገጠር ቀበሌ ሲያመራ ቀርሳ ቦሩ ላይ በመገልበጡ መሆኑን የአካባቢው ምንጮች ለቪኦኤ ገልጸዋል። አደጋው የአካል ጉዳት የደረሰበት ብዙ ሰው ወደ ያቤሎ ሆስፒታልና በአካባቢው ወዳሉ የጤና ተቋማት መወሰዱ ተገልጿል። የናይጄሪያ ወታደሮች በአማጺው ጽንፈኛ የሁከት ቡድን ቦኮ ሐራም ላይ አዲስ ወታደራዊ ጥቃት ከፍተዋል። ዓላማው ተጠልፎ የተያዙ ሲቪሎችን ማስለቀቅ ነው። በሶሪያዊቱ ከተማ አሌፖ ላይ ለ72 ሰዓታት የሚዘልቅ ተኩስ የማቆም ስምምነት መደረሱ ለከተማይቱ ነዋሪዎች መጠነኛ እፎይታ ማስገኘቱ እየተነገረ ነው። እንግሊዝ ውስጥ የሌበር ፓርቲው አባል የሆኑት ሳዲቅ ካን ለለንደን ከንቲባነት መመረጣቸው ቁጥራቸው 3 ሚሊዮን ለሚሆኑ የእንግሊዝ ሙስሊሞች ጊዜው እየተለወጠ መሆኑን እንደሚጠቁም እየተሰማ ነው። ማጠቃለያው ይሄው ነበር። ለዜናው ቴክኒሻኑ ቻው ጋንግ ቻንግ አብሮኝ ነበረም። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በመጽሔት እንገናኝ። በእኔ በኩል በምሽቱ ፕሮግራም አዘጋጆች፣ ፕሮግራሙን ከቴክኒክ መሐንዲሶቹ ጋር ባቀናበረችልን በብርሃን ኃይሉና በሌሎቹም ባልደረቦቼ ስም እሰናበታችኋለሁ። ሰሎሞን አባተ ነኝ። ሰላም፣ በደህና ደሩ።
This program has come to you from the Voice of America, Washington.